ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 2 ቀን 2011 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በሳምንቱ ውስጥ የተጠናቀሩትን አበይ ዜናዎች በምንተነትንበት የፍካሪ ዜና ይሆናል። በማስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ ቅጽ 44 ቁጥር 4 የሚያዝያ ግንቦት 2011 ዓመተ ምህረት እትምን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በቅድሚያ ርዕሶቹ፣
አዲስ አበባን ጨምሮ በበርካታ አካባቢዎች የኮሌራ ወረርሽኝ መከሰቱ ይፋ መነገሩ እያነጋገረ ነው ተባለ። በየዩኒቨርሲቲዎች የጎሳ ግጭቶች ሆን ተብለው እየተራገቡና አደጋ እያስከተሉ መሆናቸው ታወቀ። የኑሮ ውድነቱ ሰማይ መድረሱ ዘረኛው ገዢ ቡድንን ለጭንቀት መዳረጉ ተሰማ። ገዢው ዘረኛ ቡድን በሱዳን ጉዳይ ጣልቃ መግባቱ መዘዝ ሊያስከትል እንደሚችል ተነገረ። የአፍሪካ ህብረት የጸጥታ ቤቱ ሰራተኞች ደህንነታቸውን እንዲጠብቁ ማስገንዘቡ አነጋጋሪ ሆኖ አልተባለ። የሀገር ውስጥ ተፈናቃዮች አንዳች ተጨባጭ መፍትሄ ሳይሰጣቸው በክረምቱ መግባት ስቃያቸው እየተባባሰ መሆኑ ተገለጸ። ኖተ ዲሞክራሲ የዛሬ 2 ወር ግድም ካስተማመም ምንጭ የኮሌራን መከሰት በዚሁ በፍካሪ ዜና መዘገቡ የሚታወስ ነው። በዘረኛው አገዛዝ የበሽታው በይፋ መነገር የቱሪስቶችን ቁጥር ይቀንሳል፣ የዓለም አቀፍና የአህጉር አቀፍ ስብሰባዎችን ያቆማል፣ በአጠቃላይ የዘረኛው አገዛዝን የዲሞክራሲ ክንብንብ በመክሰስ አረመኔነቱን ያጋልጣል ከሚል ስጋት ጉዳዩ በዜና ማሰራጫዎች እንዳይነገር ታስኖ መስረሙ ያረገዛዙን አረመኔነት የሚያሳይ ነው እየተባለ ይገኛል። እስከዛሬ ይነገር የነበረው አጣዳፊ ተቅማጥና ተውከት እየተባለ መሆኑ የሚታወስ ሲሆን አሁን የበሽታው ስርጭት ወደ ወረርሽኝነት እያደገ በመሄዱ ኮሌራ መሆኑ በይፋ መነገሩ ቢታወቅም እስካሁን ተጨባጭ እርምጃዎች እየተወሰዱ አለመሆናቸውን በመግለጽ የሕክምና ባለሙያዎች የሚያስከትለውን መዘዝ በስጋት ሲገልጹ ይስተማል። በይፋ የበሽታው ስርጭት የተከሰተባቸው አካባቢዎች አዲስ አበባ፣ ትግራይ፣ ኦሮሞ፣ ጎንደር፣ ጎጃም፣ ወሎ፣ ሶማሌ መሆናቸውን ይፋ ከተደረገው መግለጫ መገንዘብ ቢቻልም በርካቶች ስርጭቱ መላውን ሀገር ማዳረሱ አይቀርም የሚል ስጋታቸውን ሲሰነዝሩ ይስተማል። እስካሁን ለህዝብ በሽታውን አስመልክቶ በሁሉም የብዙሃን መገናኛ አውታሮች ትምህርት መስጠት አጥጥ አለመጀመሩ ብዙዎችን እያነጋገረ ነውም ተብሏል። የበሽታ በገጠር የሚኖረው ህዝብ የሚጠቀመው የወንዝና የኩሬ ውሃ በመሆኑ በሽታው በቀላሉ ሊዛመት ይችላል የሚል ስጋትም ሲሰነዘር ይሰማል። ከዚህ ቀደም ወያኔ ህወሓት የፖለቲካው ቁንጮ በነበረባቸው ዘመናት በየዩኒቨርሲቲዎቹ ይከሰቱ የነበሩ ግጭቶች በአማራና በኦሮሞ ተማሪዎች እንደነበር የሚታወስ ሲሆን ዘንድሮ በዩኒቨርሲቲዎች በተማሪዎች መሃል የሚከሰቱ ግጭቶች በአማራና በትግራይ ተማሪዎች መሃል መሆኑ በአንክሮ ሊታይ የሚገባው ነው ተብሏል። በደብረ ማርቆስ አንድ የትግራይ ተወላጅ በአክሱም አንድ አዲስ አበባ ያደገ አማርኛ ተናጋሪ የተገደሉ መሆናቸው ሲታወቅ በሁለቱም ዩኒቨርሲቲዎች ግድያዎቹን ተከትሎ በተከሰቱ ግጭቶች በርካታ ተማሪዎች በጽኑ የቆሰሉ መሆናቸውን ከሁለቱም አቅጣጫዎች ከተገኘው መረጃ መገንዘብ ተችሏል። ተመሳሳይ የተማሪዎች ግጭት በወልዲያ ዩኒቨርሲቲ መከሰቱም ታውቋል። የሸቀጥ ዋጋ ካሳለፍነው ከግንቦት ወር አንስቶ በአስደንጋጭ ሁኔታ እየጨመረ መሆኑ ህዝቡን ለከፍተኛ ምሬት መዳረጉን ተገንዝበናል። የእህል የጥራጥሬና የአትክልት ዋጋ ከ20 እስከ 100 በመቶ ጭማሪ ማሳየታቸው የታወቀ ሲሆን በዚሁ መሰረት አነስተኛ ዋጋ የ1 ኪሎ ጤፍ 37 ብር፣ የ1 ኪሎ ባቄላ ዋጋ 45 ብር፣ 1 ኪሎ አተር 48 ብር፣ 1 ኪሎ ስንዴ 30 ብር ሲሆኑ አገር ውስጥ የሚመረተው ቀይና ነጭ ሽንኩርት ወደነ ሳውዲ ስለሚላክ በዚህ ወቅት በገበያው ውስጥ በስፋት እየተሸጠ የሚገኘው የሱዳን ቀይ ሽንኩርት መሆኑ ግርምት መፍጠሩን መረዳት ችለናል። 1 ኪሎ ሽንኩርት ከ22 እስከ 28 ብር እየተሸጠ ሲሆን በሌሎችም አትክልቶች ላይ ከፍተኛ ጭማሪ መደረጉን መገንዘብ ተችሏል። ዘረኛው አገዛዝ በዳቦ ላይ የተደረገ ያለውን ጭማሪ ለመከላከል በሚልና ይህን ተከትሎ ሊከሰት የሚችለውንና አይቀሬውን ህዝባዊ አመጽ ለማኮላሸት በሚል ሰሞኑን የግዙፍ ዳቦ መጋገሪያ ግንባታ የመሰረት ድንጋይ መጣሉ በስፋት እንዲወራ ማድረጉ ወሬው ተንጋለው ቢተፉ ተመልሶ ታፉ እንዲሉ እየሆነ መሆኑን በርካቶች ሲናገሩ ይስተማል። ዋናው ጉዳይ ከነዳጅ ቀጥሎ ሀገሪቱን ለስንዴ ሸመታ የዳረጋትን የግብርና ፖሊሲ ሙሉ በሙሉ መቀየር የግድ መሆኑን ብዙዎች ያስረዳሉ። በንግርት መንገቱን የተናገረው ግብዙ ኮሎኔል በንግርት የኖቤል ሽልማት አገኛለሁ እያለ ለመሆኑ እንደማያጠራጥር በርካቶች ሲያስረዱ ይስተማል። የነ ሳውዲና የግብጽ ተላላኪ በመሆን የሱዳንን የህዝብ አመጽ ለማኮላሸት በትናንትናው ቀዳሜ ሰኔ 1 ቀን ወደ ካርቱም ያቀናው ኮሎኔል ቅሌቱን ተከናንቦ መመለሱን መረዳት ተችሏል። የሱዳን ተቋሚ ድርጅቶችን በተበተበበት ወቅት የዋንኛው ተቋሚ ወኪሎች ባለመገኘታቸው የታሰበው ውጤት 0 መሆኑ ታውቋል። ቀዳሚ ማምሻውን የበሽራ አገልጋዮች የነበሩት የጀነራሎቹ ቡድን የተቋሚ ድርጅት መሪዎችን ያሰረ መሆኑን ከአልጀዚራ መረዳት ተችሏል። የሱዳን መካከለኛና ዝቅተኛ የጦር መኮንኖች በአልበሽር የጀነራሎች ቡድን ላይ እርስ መንሰታቸው ከታማኝ ምንጮች ከተገኘው መረጃ መገንዘብ የተቻለ ሲሆን እነዚህ ዝቅተኛ መካከለኛና ባለሌላ ማረግ የሱዳን ወታደሮች ሀገራቸውን ለግብጽና ለሳውዲ የበላይነት አሳልፈው የሰጡትን ጀነራሎች ለማውረድ ከሱዳን የተቋሚ ኃይሎች ጎን እንደሚሰለፉ ተያይዞ ከደረሰን መረጃ መገንዘብ ተችሏል። የአፍሪካ ህብረት የጽፈት ቤቱ ሰራተኞች ደህንነታቸውን እንዲጠብቁ ማስገንዘቡ አነጋጋሪ ሆኖ አልተባለ። ከቅርብ ጊዜ ወዲህ በአዲስ አበባ በጠራራ ፀሐይ ዝርፊያ እየተባባሰ ሲሆን እንዲሁም የመኪናዎችንና ቤት እየተበሩ የሚካሄዱ ዝርፊያዎች እየተባባሱ መሆናቸው የሚታወቅ ነው። እነዚህ ዝርፊያዎች በአፍሪካ ዲፕሎማቶች ላይ በተለይ ያነጣጠረ መሆኑን በመግለጽ የአፍሪካ ህብረት ሰሞኑን ባስተራጨው መግለጫ የህብረቱ ሰራተኞች የገል ደህንነታቸውን እንዲጠብቁ ማሳሰቢያ መስጠቱ እያነጋገረ መሆኑን መረዳት ተችሏል። ከዚህ መግለጫ መረዳት የተቻለው የአፍሪካ ህብረት በዘረኛው አገዛዝ የፖሊስና የደህንነት ኃይል እምነት እያጣ መሄዱን እንደሆነ በርካቶች ሲያስረዱ ይስተማል። የጌዲዮ ተፈናቃዮች በግዴታ ወደ ቀያቸው እንዲመለሱ እየተደረገው ያነበረው ዓለም አቀፍ ተቃውሞ በማስከተሉ ሳቢያ እንዲገታ የተደረገ መሆኑ ሲታወቅ እስካሁን ለተፈናቃዮቹ ሊደረግ የሚገባው ሰብአዊ እርዳታ ለመደረጉ የዘረኛው አገዛዝን የስልጣን ቁንጮ ያዘው ኦዴፓ የተባለው ቡድን የጉጂ ሹመኞች በቀጥታና በተዘዋዋሪ እጃቸው በግፍ የተጨማለቀ መሆኑን በርካቶች ያስረዳሉ። እስካሁን የጌዲዮስ ብን ያፈናቀሉ የታደኑ ለፍርድ አለመቅረባቸው አነጋጋሪ መሆኑ በስፋት እየተነገረ ይገኛል። የለገጣፎና የለገዳዲ ተፈናቃዮችም በቤተ ክርስቲያንና በመስጊድ ተጠልለው የሚገኙ ሲሆን መጪው ክረምትን በዝናብና በቁር እንዲያሳልፉ የተፈረደባቸው ይመስላል። የበንዲ እንዳለ የአዲስ አበባው አረመኔው ሹመኛ ከንቲባ 30 ሺህ ቤቶችን ለማፍረስ እየዛተ የሚገኘው በዚሁ በክረምት ወቅት መሆኑ ያገዛዙን ግፈኝነትና ዘረኝነት የሚያሳይ በመሆኑ ሊወገዝ ይገባዋል እየተባለ መሆኑን መገንዘብ ተችሏል። በርካታ አየር መንገዶች ወደ አስመራ የሚያደርጉትን በረራ መሰረዛቸው ተሰማ። የኤርትራው አምባገነን ቡድን ኤርትራውያንን በግፍ እየገዛ ለመሆኑ በፍርፋሪ በተገዙት በብርሃኑ ነጋና ባንዳርጋቸው ጽጌ ዲሞክራሲ ነው ቢባልም በአፍሪካ ከሚገኙ አስከፊና ጨካኝ አገዛዞች አንዱ ለመሆኑ ክርክር የማያስነሳ ነው ተብሏል። ሰሞኑን ወደ አስመራ በረራ የጀመሩ አየር መንገዶች በውጭ ምንዛሪ አለመኖር ሳቢያ በረራቸውን ያቋረጡ መሆናቸውን መገንዘብ ተችሏል። የበንዲ እንዳለ የኤርትራ ምሁራን ሻቢያን ለማስወገድ እየመከሩ መሆናቸው ታውቋል። ውድ አድማጮቻችን ለዛሬ ያዝናቸው ፍካሪ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ለለቱ ያናቸው ፍካሪ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
አቶ አያሌው መንገሻ የቀድሞ የደህንነትና የመረጃ ሰራተኛ ጋር የተደረገ ቃለ ምልልስ።
ጌታቸው አሰፋ ትግራይ ውስጥ ሆኖ ዝም ብሎ የተቀመጠ ሰው አይደለም እና ሌላ መንግስት ሰራተኛ የደህንነቱ ተቋም ውስጥ ያሉት በርካታ ኃላፊዎች የሱ አገልጋዮች በሱ የተመለመሉ ሰዎች የትግራይ ሰዎች እንደመሆናቸው አሁን የሀገሪቱ የመረጃ ፍሰት ኮፒ ለራሱ ይደርሳል። ወቅ ያላለው በ40 መቶ ማዕቀብ ነው። የዛሬ አመትም ገና የማያቃል ለውጥ አለ የሚል የለውጡን ኃይሎች እንደገፋቸው ለውጥ ማለት መፈናቀል ነው። 20 ባንክ መዝረፍ ነው። የህዋት ሰዎች ላለፉት 27 አመታት በመሬት ሽያጭ፣ በኢንዱስትሪ፣ በሆቴል ኢንዱስትሪ፣ በቱሪዝም፣ በተለያዩ በማዕድናት፣ በእርሻ እና በተለያዩ ሁኔታዎች በ27 አመታት ዘርፎ ያከማቹትን ኦዴፓ ወይም ኦዴም በአንድ አመት የባንክ ዘረፋ ሊያስተካክል ነው ጥረቱ ግባቸው እጨ ነው። የዚህ እንቅስቃሴ ውጤት ነው። አሁን የደሞዝ ጥያቄ የሚያነሳ ኢትዮጵያዊ ኢትዮጵያን የማይወድ መሆን አለበት። ኢትዮጵያንም የማያውቅ ድህነቷን የማይረዳ መርከብና አውሮፕላን የሚሰርቀው ነው ኢትዮጵያን የሚወዳት ማለት ነው። ያሳፍራል። እየሞተ የሚገኝ ሰው ከ25 ሰዎች ባንድ ቀን ውስጥ አዲስ አበባ ከተማ ውስጥ ይገደላሉ። አሁን አይተነዋል እኮ በሁለት ሰዓት ጦርነት እኮ ነው 76000 የሆነ ሰራዊት እጁን እየፈቀለ የገባው። አሁን እንደዚህ ባንክ ሲዘርፉ ሰጉራቸውን ሲያንጭፈሩ እብድ ሲመስሉ ጀግኖች ይመስሉዋል አይደሉ? ውስጣቸው ባዶ ነው። ውዳቂዎች ናቸው። ደብል ተረዱ። ለምንም የሚበቁ አይደሉ። በኢህአፓ ኦፍኮርስ ደግፈዋለሁ። ግን ህወሓት ኦነግ ኦህዴድ ወይም ብአዴን ባሉበት የሽግግር መንግስት መስራታ የሚባለውን ግን እቃወማለሁ። ለምን? እዛ ቤት አደባባይ በሚደረገው ሰልፍ ላይ ፈንጅ ፈንድቷል። አዎ ፈንድቷል። ያፈነዳው ደግሞ ከኔ ጋር አብሮ ይሰራ የነበረ ተስፋዬ ኡርጌ የሚባል የጠላሌ ልጅ ነው።
አቶ አያሌው መንገሻ የቀድሞ የመረጃ ክፍል ሰራተኛ ከፍኖተ ራዕይ ጋር ያደረጉት ቃለ ምልልስ በቅርቡ በፍኖተ ዲሞክራሲ ሬዲዮ ይቀርባል። ሰባት አመት እንዳይማሩ 70 አመት ይደናቆሩ አልቆይተኛን መቀስቀስ ከባድ ነው ተብሏል። ባለማወቅ ከሆነ ተረት ተደርጎ ማሳወቅና ሀቅን ማስጨበጥ ይቻላል። ቅጥረኛን ግን ማረም ማስተካከል አይቻልም። ከርሱ የሚሞላው በታዘዘው ቅጥፈት ልፈፋው ልክ በመሆኑ ነው። ውሻ የጌታው ድምጽ ገደል ማሚቴ ነው ተብሎ የለ። እናም ስለ ሀገር ወዳዶች የሚሰራጩትን ቅጥፈቶች በተመለከተ እርምቶች ቢደረጉም ቅጥረኞች ነጋጠባ ሙዘዝ ብለው እጅጅ ያለውን ውሸት ከማሰራጨት ወደ ኋላ ሲሉ አላየንም። በዘንድሮ ቅጥረኞቹና ሸንካሎቹ ደሞዛቸው ከወያኔ ከመቀሌ ቢሆንም ከወደ አሜሪካም ከሹሞቹም ከዘረኞቹም መሆኑ ደግሞ የሚታይ ነው። የታዙንን ግብግብ ትላንትም ዛሬም ለማደባየት እኛም ሰንታከት ያጋለጥናቸው ነው። ታሪኩን የረሳና አቁን የዘነጋ በማንም አላፊ አግዳሚ ቀንበር ተሸካሚ ይደረጋል ተብሏልና ታሪክና ቅርስን መጠበቅ የትግላችን ዋናም ሶሶና ማገር መሆን አለበት። ጠላቶቻችን በቀድሚያ የሚያጠቁት ታሪካችንንና ማንነታችንን መሆኑን ዛሬ ማንም አስረዱኝ ንገሩኝ ሊላ ይጠበቅም። ባኖሌ ፊንፊኔ በጌዲዮ ብራዩ አጣየ ዘመን ላይ ነው ያለነው። ዛሬ የሚያንቀላፉ የኢትዮጵያ ልጆች አይደሉም። መማር ተስኗቸው የተደናቆሩትን ለማስተማር መነሳት ከባድ ስራ ነው። በጆሮአቸውና በህሊናቸው ላይ ተኝተዋልና ቀና ልቦና ኖሯቸው ግንዛቤ ያጠረባቸውን ለማንቃት መጣሩ የግድ ነው። የጣላቶቻችን የሐሰት ዜና ማሰራጫ ችሎታ ወደር የለሽ መሆኑን ማንም አይስተውም። የአሜሪካ ድምጽ ቢቢሲ ኢቢሲ ስንቱ አንዳንዶቹ ያው በውስጣዊ ቅራኔ በተንተናቸው ሲወጣ ብናይም ያደረሱት ጉዳትና ያሰራጩት ጅምብር ልክ የለሽ መሆኑን ማልቀረም። ሁሉም በህዝባችን ትግል ላይ ባለማቋረጥ ዘምተዋል። ዘረኛ ሹሞችን አሻሽተዋል። አገር ወዳድ ኃይሎችን አጣጥለዋል። ሚናቸው በመሰረቱ ጸረ ኢትዮጵያ እንደነበርና እንደሆነም ማንም ክርክር ፈላጊ አይደለም። ለመጠሪያ አክሪሚን ጎጆን ኳላ ገኘው በሚሊዮን የሚቆጠረው የዘር ማጽዳት ወንጀል ሰለባ የሆነው ህዝብ ለውጥ ለውጥ የሚባለው ይዘቱና ሁኔታው ያው ለመሆኑና ማጣፊያውም እንዳጠረው ያውቃል። ውሃ በላሹ ሞቹንም ዛሬ ነቅቶባቸዋል አውቋቸዋል። ውርደትን የተጋጠሩት ከሃዲ ምሁሮችም የሚለፈፉት ሁሉ የከርሳቸውንና ሐሰት መሆኑንም አውቆባቸዋል። የስጥራቶች ቀውስ ሲበዛባቸውና አገር ወዳዶች ያመረው ሲታገሏቸው ጣላት ያሏቸውን ለማስጠላት ወይም በዘመኑ አነጋገር ለማሳይጣን የማይፈነቅሉት ድንጋይ የለም። በዘመነ ደርግ የተለፈፈውን ማስተዋወስ ደግ ነው። የአሜሪካን ፖለቲካዊ ተጽዕኖ በሀገርም በዓለም አቀፍ ደረጃም የታገለውን ምንም ሳያፈር ደርጉ ድርጅቱን የአሜሪካ ቅጥረኛና ምንደኛ ሲል ከሰሰ። ያፓም የሌሎች የበላይ ቁጥጥር ተቃዋሚ ነበርና በዚህ መከሰሱን አልጣሉትም። ዝናብ አደረቀ፣ ለረሃብተኛ ወርዳታ እንዳይመጣ አገደ፣ ሚሊሻውን መረዘ፣ የዚያድ ባሬን ወረራ ደገፈ ያልተዋሸ የለም። ራሱ በራሱ ምክንያት ወይም ከመስኮ በማበር የረሸናቸውን ሁሉ ኢሃፓ ገደላቸው ብሎ ሙሾም ደረደረ። ለብላዲንሳና ሌሎችም ግዜ በሽተው ይሄን አጋልጣዋል። አገራችንን ገልቦ ካስጠቃ በኋላ ለደረሰው ውድቀት ኢሃፓን ለመክሰስና ለመወንጀል መጣሩንም ህዝብ ሁሉ የሚያውቀው ሐቅ ነው። ዛሬ ታዲያ የወያኔ ቅጥረኞች የመቀሌ ሸንካሎች ይህንኑ ደግመው ሊሸጡና ህዝብ ሊያወናብዱ በመጣር ላይ ናቸው። ተጨባጭ መከፈቻ ስለሌላቸው ባጼ ልብነ ድንግል ግዜም ቢሆን ድርጅቱ ኢትዮጵያን ጎስቷል ሲሉ ሰማይ መባጣት ጀምረዋል። ህዝብ እንዲፈጅ ከደርግም ከወያኔም ጋር ገጥመው ያፈደፈዱ ወራዶች ዛሬ ተገልብጠው ለህዝብ የታገለውና መስዋዕት የሆነውን ድርጅት በጠረ ህዝብነት ሲከሱ እየተደመጡ ነው። ያሉትን ሹሞች በማጋለጥና የህዝብ ትግል እንዲቀጥል በመግፋት ብቸኛው ድርጅት ይሃባ ስለሆነ ለአማራው ለኦሮሞው ለትግሬው ወዘተ ተቆርቋሪ መስለው ሊቀርቡ የሚዳክሩ ድፍንቅሎች ዛሬም ጥርሳቸውን ነፍሰው በሃፓ ላይ እየዘመቱ ናቸው። ከዋናው ትኩረታችን ዞር ብለን ላንዳፍታም የወያኔ ሸንካሎች አፍማሲያዝ መገደዳችንም አልቀረም። የገማይ ገለማ ስርዓት ብዙ ጅባፎችን በስሩ ያሰልፋል። የሹሞቹ አገዛዝ ደግሞ ከለየላቸው ገንጣዮችና ዛረኞች በተጨማሪ የወያኔንም ቅጥረኞች ወርሷል። ስራቸው ለአመታት ኢሃፓና ገሮዳት ኃይሎችን ማጥቃት የነበረ። ዛሬም ዋናው ግዳጅ በአገዛዙ ላይ አተኩሮ ሀገር ማዳን ሆኖ ያለ ስምሪታቸው ግን በኢሃፓና የዛሬ 40 አመት ይህ ያ ተብሎ ነበር በሐሰት መወንጀሉ ላይ ሆኖ ይገኛል። ብዙዎቹ ሹሞቹ ለስልጣን እንደበቁ አጎግበው የተለጠፉ ሆነው ሳለ አዲስ ስምሪት ሲሰጣቸው ደግሞ አጥፍተን ተሳስተን ነበር ሳይሉ እጥፍ ብለው ሹሞቹን ያወገዙና ለህዝብ የቆሙ መስለው ግን አሁንም አፋቸውን ሲከፍቱ ዋናው መርዛቸው ኢሃፓ ላይ የሚረጭ ሆኖ ይገኛል። ለምን የሚለው ጥያቄ ምላሹ ከባድ ስውርም አይደል። የኢሃፓ ተመክሮ በተለይም የዚያ ጀግና ትውልድ ሂደት የዛሬ ትውልድ ተመክሮ እንዲሆን አይፈለግም። ስለዚህ ድርጅቱን ማንቋሰስና በሐሰት መክሰስ የግድ ሆኖባቸዋል። ቀጣፊዎችን ራሳቸውን በድርጅቱ ስም ሰይመው በጠራራ ፀሐይ እንዲዋሹና እንዲያወናብዱ አስተማርተዋቸዋል። ድርጅቱ ህዝብን አደራጅቶ አገራድን ትግሉን እንዳይመራና እንዳይንቀሳቀስ ለማድረግም ከህዝብ ለመነጠል ይፍጨረጨራሉ። ቀደም ብሎም ሆነ በሹሞቹ ላይ ግን ያልነው የጻፍነው የተናገርነው አንዲትም ቃል ጠብ ሳይል ሐቆ ነው መገኘቱ ደግሞ ቢጥሩም ሊክዱት ያቃታቸው ጉዳይ ሆኗል። አገር አቀፍ መዋቅር በህውም በሌላም መልክ መዘርጋት ሰፊውን ህዝብ በተንሰረት ማደራጀት ህዝባዊ ማህበራትን ማጠናከር ወቅታዊ መፈክሮችን ማውጣትና ማስጨበጥ በጽናትና በድፍረት መታገል የኢሃፓ ተመክሮ ይህ ነው። ክደትና ስልጣፊነት አገርን መገንጠል ለባለነፍስ መጎንበስ ለባዕድ ሎሌ መሆን ወዘተ ኢሃፓን ገልጸው ታያቁም። ለዚህ ነው ዛሬ ሊቀባጥሩ የተነሱት ሆነ የወሰለቱ አንጃዎች ምንም ቢሆን ምን ከኢሃፓ ጋር ግንኙነት የሌላቸው። የጸረ ድርጅት ዘመቻው ማጠንጠኛ ዘረኞችን ለማደላደል ያላቸው ጸረ ኢትዮጵያ ፍላጎትና ተልእኮ ነው። 70 ዓመት መደንቆርን የመረጡት ሌላ አማራጭ ስለሌላቸውም ነው። ህዝብን ሊሸነግሉ ያደረጉት ሰፊና በአደም የገባበት ሙከራ አመት ሳይሞላው ተጋልጧል። ስግብግብ ዘረኞች ናቸውና ሁሉንም የኛ ከማለታቸውና ህዝብን ከማስቆጣታቸው በላይ የገነጠረ ጥላቻቸውን ይፋ አድርገው የንጹሃንን ደም አፍሰዋል። ሚሊዮኖችን አፈናቅለዋል። አሁንም መቅዳቸው ይህንኑ ለመቀጠልና ለማስፋፋት ነው። ተለውጣዋል ወይም ሹሞቹ ጽንፈኞቹ ለየቀልናቸው ብሎ ማንንም ዜጋ መዘናጋት የለበትም። አድብተዋል ለጽቂታችን እያሴሩ ነው። የኢትዮጵያ ጣራቶችም ከጎናቸው አሰፍስፈው አሉ። የሱዳንን ህዝብ ትግል ያፈኑ የተነሱት እነ ሳውዲም የሹሞቹ ደጋፊና አጋር መሆናቸው ከቶም መረሳት የለበትም። የአፍሪካ ቀንድ አካባቢ ሊቆጣጠሩ ፈቃድ ያገኙትም ከራሷ ከአሜሪካ መሆኑን ማንንም አይተታውም። የነሱን ለነሱ ተተን ብሔራዊ ያሉትን ጥቅም ሊያስጠብቁ ነውና የሚጥሩት የራሳችንን አገር መጠበቁ ግን የራሳችን ግዴታ መሆኑንም መቼም መርሳት የለብንም። የምናፍርባቸውና ከሃዲ የሆኑ ምሁሮችና ንዑሶች በርግጥ በስተውብናል። ግና በዚያው ልክ ደግሞ አገር ወዳድና ኢትዮጵያን ጠባቂ ሞልቷል። በብሔረተኝነት ሽፋን ኢትዮጵያን ሊክዷት የሚውገረገሩት ያው አገል ግሉስ ይከፈት ሽታቸው የወያኔ ክፍፋት መሆኑን እናውቃለን። አለም ትራንት ከወያኔ ተመዳም ጀው የህዝብን ትግል ያከሸፉትና ያስጠቁት የለየላቸው ካህዲዎች ናቸው። ህዝብን ሲያደናግሩና አሁንም ከሹሞቹ ጫማ ስር ወድቀውና ቀለው ያሉ ክፍሎችም ፍርስፍሳቸው ሲወጣ ለማየት እድሜ አግኝተናል። ሂሳብ ማወራረድ አይቀሬ ነውና ያዛቸው ብርክ ምላሳቸውን ይሐፋ ላይ ያንጣጣል። አገራድን ትግሉ ላይ ያስጓራቸዋል። መማር መታረም አይችሉም። ወደ ታሪክ ትቢያ ሁሉንም ለማወርወር ትግላችንን አጠናክረን እንገኝ። ኢትዮጵያዊነት ያቸንፋል።
ሶመታይ ሾካቆ እንደምን አላችሁ? መጨማት ተፉ አንዴ ትርፈዳችሁ። ሶመታይ ሾካቆ እንደምን አላችሁ? መጨማት ተፉ አንዴ ትርፈዳችሁ። ይዘዌ ስራንጂ አይደለም ይወረን ካቆይ ታረሙ አድሙኑ ድሬ አገኛ ለመንፈላፍን ማሞት ምንም ቦታ የለው በቁርጠኛው ለውጥ ምንም ቦታ የለው በቁርጠኛው ለውጥ ሰመታይ ሾካቆ እንደምን አላችሁ? መጨማት ተፉ አንዴ ትርፈዳችሁ። ሰመታይ ሾካቆ እንደምን አላችሁ? መጨማት ተፉ አንዴ ትርፈዳችሁ። አላንዳንድ ሾካካ ከሃዲ ሁዳ ለሌሊት ለከገር ወዳጅ ንገዳ ሾካካ ከሃዲ ሾካካ ወሬኛ ከምርገት ፋልን ሾነው መልኛ ከምርገት ፋልን ሾነው መልኛ ሰመታይ ሾካቆ እንደምን አላችሁ? መጨማት ተፉ አንዴ ትርፈዳችሁ። ሰመታይ ሾካቆ እንደምን አላችሁ? መጨማት ተፉ አንዴ ትርፈዳችሁ። ወከቲ ተማመን በችሎ ታደግ በየቢ ወከበ ይክርማ ደግ ይዘዌ ስራንጂ አይደለም ይወረን ካቦይ ታረሙ አድሙኑ ድሬ ካቦይ ታረሙ አድሙኑ ድሬ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 44 ቁጥር 4 ሚያዝያ ግንቦት 2011 ዓመተ ምህረት ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ ሰንደቃችን። የኢህአፓ አባላት እናት ሀገራቸው ኢትዮጵያን በዝናና በታሪክ ብቻ ሳይሆን በስልጣኔም ሆነ በእድገቷ ከዓለም ቀደምት ሀገሮች ደረጃ ለማድረስ የሚወዱትና የሚያከብሩትን ታላቅ ህዝብ ከድህነትና ከኋላ ቀርነት ለማላቀቅ እንዲሁም ፍትህና እኩልነትን በአገራቸው ለማስፈን ክቡር ዓላማና ብሩህ ተስፋን ሰንቀውም ነበር ለትግሉ የተነሱት ወደ ትግሉም የገቡት። በአገር ሉዓላዊነትና በህዝባዊ ፍቅር ስሜትና እምነት መርህ ላይ ተሳስረውና የተጠናከረ ህብረ ብሔራዊ ጥምረት ፈጥረው መሰረታዊ ለውጥን ለማምጣት የተሰለፉ ቆራጥ ጀግኖችም ነበሩ። በአጠቃላይም ከኢሃፓውጭም ሆነ በኢሃፓውስጥና በኢሃፓ ዙሪያ ለየግል ጥቅማቸው ሳይሆን ላመኑባቸው ዓላማዎች በቅንነትና በቆራጥነት የተሰለፉት ታጋዮች በርግጥም የመላው ህዝብ ብርቅዬ ልጆች መሆናቸው ታሪክ የመሰከረላቸው ናቸው። ለውጥ ፈላጊው ትውልድ ቀደም ሲል ለኢትዮጵያ አንድነትና ለሉዓላዊነት የተከፈለውን ከፍተኛ መስዋዕትነት በማድነቅና ተገቢውንም ክብር በመስጠት ያለፉትን ጀግኖች ታሪክ አርአያነት በመከተል ከፊቱ የተደቀኑትን ነባር የሀገሪቱ ውስብስብ ችግሮች መፍታትና ህልውናዋ የተከበረ ሁሉም ዜጎች በእኩልነት የሚኖርባትን አገር መገንባት ለነገው ትውልድ የማይተው የትውልዱ አደራ መሆኑን ጠንቅቆ የተረዳ ጀግና ትውልድ ነበር። የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ችግሮች የነበሩ ሲሆን የአገርና የወገን ችግር እጅግ ለሚያሳስበው ለዚያ ትውልድ አገራዊ አመለካከት መያዝም ሆነ በወቅቱ የፖለቲካ ሂደት ውስጥ መግባት የግድ የሚልበት ወቅት ነበር። የዚህ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አመሮና ጠንክሮ መጠየቅ ሲጀምር ያገሩን የቀርበና የሩቅ ተጨባጭ ሁኔታዎችን ለመረዳት እድሜውና ወቀቱ የፈቀደለትን ከማየትና ከማገናዘብ ከመመርመርም አልፎ ለለውጥ ሲነሳ አንግባቸው የነበሩት የዴሞክራሲና የመብት ጥያቄዎች የኢትዮጵያን ህዝብ ቀልብ የሳቡና ሁሉንም የህብረተሰብ ክፍሎች ያሳተፉ ነበሩ። ጥያቄውና እንቅስቃሴውም ለስርዓት ለውጥ የተደረገ ህዝባዊ እንቅስቃሴ እንደነበር ፀሐይ የሞቀው ታሪክ የመዘገበው ሀቅ ነው። ለዚህም ጥሩ ምሳሌ እንዲሆን በ1966 ዓመተ ምህረት የለውጥ እንቅስቃሴ ውስጥ የተሳተፉ የህብረተሰብ ክፍሎችን መጥቀሱ ጠቃሚ ነው። እነሱም አንድ ከገባርነት ለመላቀቅ የመሬት ጥያቄ መፍትሄ ይሻ የነበረው ገባሩ አርሶ አደር፣ ሁለት ከመብት ጥያቄና ከማህበር ምስረታ ጋር የተያያዙ ጥያቄዎችን ያነሳው ለአርሶ አደር፣ ሶስት የጾታ እኩልነት ይከበር ብለው የተነሱት ሴቶች፣ አራት የሃይማኖት እኩልነት ጥያቄ አንስተው ሰልፍ የወጡ የእስልምና ሃይማኖት ተከታዮች፣ አምስት ስርዓተ ትምህርቱ እንዲሻሻል የጠየቁ መምህራን፣ ስድስት የደሞዝ ጭማሪና የኑሮ ሁኔታ እንዲሻሻልላቸው የጠየቁ ወታደሮች፣ ሰባት የነዳጅ ዋጋ እንዲቀንስ የጠየቁ ታክሲ ነጂዎች በዋናነት የሚጠቀሱ ነበሩ። የ1960ዎቹ ወጣት ትውልድ በወቅቱ በአገራችን ውስጥ ይታይ የነበረውን ፍጹማዊ የዘውድ አገዛዝና በዓለም ደረጃም ይታይ የነበረውን የቅኝ አገዛዝ በጽኑ ይቃወም ነበር። ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ፣ የብዙሃኑን መብትና ጥቅም በእኩልነት የማስከበር፣ የመደብና ብሔር ጭቆናን አስወግዶ በእኩልነት ላይ የተመሰረተ አንድነትን እውን የማድረግ፣ ማህበራዊ ፍትህን የማስገኘት፣ የህዝብን ጥቅም መሰረት ባደረገ ፖሊሲ ፈጣን የኢኮኖሚ እድገት የማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ ነበር የተሰባሰበው የተደራጀውና ለትግል የተሰለፈው። ይህ ክፍል ነው እነዚህን ክቡር ዓላማዎች በፖለቲካ ድርጅት መልክ ተደራጅቶ ለማራመድ የዛሬ 47 ዓመት በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅትን ኢሃድ የመሰረተውና በኋላም በነሐሴ ወር 1967 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በሚል ስም ለህዝብ ራሱን ይፋ ያደረገው። ኢሃፓ ከመመስረቱ በፊት ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ሊያገለግለው የሚችልና ተመክሮውንም በማገናዘቢያነት ሊጠቀምበት የሚችል የኢትዮጵያ የፖለቲካ ድርጅት አልነበረም። በመሆኑም የኢሃፓ ምስረታ በአገራዊ ፖለቲካና በመደራጀቱ መስክ አዲስ የታሪክ ምዕራፍ ከፍቷል። ኢሃፓ የተበደለውን ህዝብ ብሶት ብሶቴ ብሎ በተደረጀ መልክ የህዝቡን ችግሮች ለመፍታትና ጥቅሞቹን ለማስጠበቅ የመላውን የኢትዮጵያ ህዝብ የወደፊት ህይወት ለማሻሻልና አገሪቱ ካለችበት ኋላቀርነት ለማላቀቅ ቆርጦ መነሳቱና በቅንነት መታገሉ በማንም ሊታበልም ሆነ ሊካድ የማይችል ሀቅ ነው። ያ በኢህአፓ ውስጥ ተሰባስቦ የነበረው ትውልድ የኢትዮጵያ ህዝብ ሐሳቡን የመግለጽና የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት የመደብ፣ የብሔረሰብ፣ የሃይማኖት፣ የጾታ ወዘተ ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ አስፈላጊ መሰረታዊ ለውጦችን ለማምጣት አልሞ ትግሉ የሚጠይቀውን መስዋዕትነት ለመክፈል በእርግጠኝነት የተነሳና በተግባርም ራሱን አሳልፎ የሰጠ ትውልድ ነበር። ዛሬም ነው ያፋ በረጅሙና በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውን የ47 ዓመት የትግል ታሪክ በእውቀት ለማዳበር ችሏል። ያፋና ባላትና ደጋፊዎች ያገናኛቸው ያስተሳሰራቸውና የተነከረ ውስጣዊ ውህደት እንዲኖራቸው ያረዳው ከውስጣቸው ፈንቅሎ የሚወጣው የህብረተሰቡን ብሶት የሚገልጡበት የሾለው ብዕራቸው ሲሆን የጥንካሬ እሴቶቻቸውና ጉልበታቸውን በብዕር መገንባታቸውም ጭምር ነው። በዚሁ ብዕራቸውም ነበር የፍትህን፣ የዴሞክራሲን፣ የእኩልነትንና የሀገር ሉዓላዊነትን ብርሃን በሀገሪቱ ለማብራት ሲታገሉ ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ ሰንደቅ ስር ለማሰለፍ የቻሉት። በያፓ ዙሪያ ተሰባስበው የታገሉት አባላቱ በጎጥ በጾታና በሃይማኖት ሳይለያዩ ከጠባብነትና ከትምክህት ተቃርነው ለአምባገነኖችና ለባዕዳን ሳይንበረከኩ ለህዝብ እኩልነት ብለው ኢትዮጵያ የሁሉም ዜጎች የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ የታሪክ በራዦችና ከላሾች ሊሉ እንደሚከጅላቸው ኢትዮጵያን ለመጉዳት ከኤርትራው ሻዕቢያ፣ ከሶማሌው ዚያድ ባሬና ከአረቦቹ ባጠቃላይ ከባዕዳን ወዘተ ጋር አገራቸውን ለመጉዳት የተሰለፉም ሆነ የተሞዳሞዱ አልነበሩም። ያፓ የኢትዮጵያን ችግር በቅጡ የተረዳ ለችግሯም መፈወሻ መንገድ ያመላከተ እንጂ ለሄደ ለመጣው አምባገነን ሁሉ ለጥቅም ፍለጋ በማጎንበስ በሽታዋን ያባባሰ አልነበረም። ይልቁንም ለአገሩና ለወገኑ መድህን ለመሆን መስዋዕትነትን በጸጋ ለመቀበል የተዘጋጀ ትውልድ ነበር። የዚያ ለውጥ ፈላጊ ትውልድ አባላት የዜጎች የእኩልነት መብት መከበርና የኢትዮጵያ ህልውና የማይነጣጠሉ መሆናቸውን ጠንቅቀው በመረዳት አምረው ታግለዋል። አምባገነኖች ጥያቄውን በነፍጥ ለመፍታት በማሰብ ያ ትውልድ ያቀረበውን አማራጭ በጥጥቅ አስፈችነት ፈርጀው በኢህአፓም ላይ ዘምተዋል። ችግሩ ከጊዜ ወደ ጊዜ እየተባባሰ ሲሄድ ደርግ ያን ሰላማዊ መፍትሄ የሚሻ ድምጽ ማጥፋት እንዳለበት አምኖና አቅዶ በኢህአፓ ላይ ቀይ ሽብርን አወጀ። መተኪያ የሌለውን አንድ ትውልድም መተረ። የኢህአፓን አገራዊና ህዝባዊ ራዕይ የፈሩና በኢትዮጵያ የግዛት አንድነትና ሉዓላዊነት ላይ ባለው የጸና እምነትና አካሄድ ያልተመቻቸው እንደ ሻዕቢያ፣ ወያኔ፣ ኦነግና የሶማሊያ አቦን የመሳሰሉ ብሔረተኛ ኃይሎች ለሚያራምዷቸው ጽንፈኛና የመገንጠል ዓላማቸው እንቅፋት ነው ብለው በማመናቸው ኢህአፓን እንደ ጠላት ቆጠሩት። የኢትዮጵያ የእኩልነት ጥያቄ በሰላማዊና ዴሞክራሲያዊ አግባብ መፍትሄ ሊበጅለት ይገባል የሚለው የኢህአፓ አቋም ያልተመቻቸው ጽንፈኛ ቡድኖችም ሰይፋቸውን በድርጅቱ ላይ መዘዙ። የአንድ ሳንቲም ሁለት ገጽታ የሆኑት እነዚህ ኃይሎች ይነው የማይባል ሰፊ ጥቃት በኢህአፓ ላይ ከፈቱ። ዘግናኝ ጭፍጨፋም ፈጸሙበት። በትግል ወላፈን ተፈትኖ ያደገና የኖረ ትውልድ ያሳለፋቸውን 47 ድፍን የትግል ዓመታት መለስ ብለን ስንቃኝ በሀገራችን ያለማቋረጥ የተፈራረቁት ኋላቀር አምባገነንና ጎጠኛ አገዛዞች ያለ የሌለ ኃይላቸውን አሰባስበው በለውጥ ፈላጊው ኢትዮጵያዊ ዜጋ በተለይም በኢህአፓ አባላትና ደጋፊዎች ላይ ይህ ነው የማይባል ጭፍጨፋና ግድያ፣ እስራትና ሰቆቃ ፈጽመዋል። ያ ብሩህና አዲስ ተስፋን ለሀገሩና ለህዝቡ ሰንቆ የተነሳ ትውልድ የተመተረበት የጥፋትና የጨለማ ዘመን ነበር ማለት ይቻላል። ዛሬም ቢሆን የተለወጠ ነገር የለም ስንል አንዱ ማስረጃችን ከመላው ያገሪቱ ክፍሎች በወያኔ ሰላዮችና ካድሬዎች ታፍነው ደብዛቸው የጠፋው በርካታ የሃፓ ባለትና ደጋፊዎች እስከዛሬ ድረስ መዳረሻቸው ሳይታወቅ መቅረቱ ነው። ያፓ ዘመን ቢቀየር ግዢዎች ቢፈራረቁ በህዝቡ ጥቅምና መብት በኢትዮጵያ ሉዓላዊነት ላይ የማይደራደር በጥቅምና በስልጣን የማይደለል በተራስ ጊዜያዊ ጥንካሬ ፍጹም የማይሸበርና የማይንበረከክ በኢትዮጵያ ህዝብ ኃያልነትና ቸነፊነት ላይ ጽኑ እምነት ያለው ድርጅት ነው። ኢትዮጵያን ህዝብ አገራዊ ጥቅም በረጅሙ አማትሮ የሚቀኝ የህዝብ ልጅ መሆኑን ዛሬም በሚወስዳቸው አቋሞቹ የህዝብና የአገር አለኝታነቱን በሚገባ አረጋግጧል። ለዚህ መስክሩ የተመክሮ ተግባሩና በተመክሮ ያካበተው አኩሪ የትግል ታሪኩ ነው። ሲያፓ በጥቂቱ ይህን ካልን ዘንዳ በመከተል በአገራችንና በህዝባችን ላይ ሳያባራ የከተለውን የተፋዘ መቻ ባጭሩ ለመቃኘት እንሞክራለን። በጎሳና በሃይማኖት ልዩነቶች ምክንያት ዛሬ በመላው አገሪቱ ሊባል በሚቻልበት ሁኔታ ሰላም ጠፍቶ የርስ በርስ ግጭትና መፈናቀል የህዝብን ህልውናና የአገሪቱን አንድነት ከመቼውም ጊዜ በበለጠ እየተፈታተነ ይገኛል። በጎሳ ግጭት የተነሳ በመላው አገሪቱ 3 ሚሊዮን ህዝብ በላይ ከቀየው ተፈናቅሏል። በሺዎች የሚቆጠሩ ንጹሃን ተገለዋል። በርካቶች አካለ ጎደሎ ሆነዋል። ለፍተው ጥረውና ግረው ያፈሯቸው ንብረቶች ተዘርፈዋል። የቀለሷቸው ጎጆዎች ሳይቀሩ በላያቸው ላይ በእሳት ጋይተዋል። በአሃስ ከአንድ ሚሊዮን ተኩል በላይ የሚሆኑ ለነገይቱ ኢትዮጵያ ዋስትና የሚሆኑ ወጣት ተማሪዎች በሰላም እጦት የተነሳ ከትምህርት ገበታቸው ላይ ሳይወዱ በግድ እንዲስተጓጎሉ ተደርጓል። በርካታ አብያተ ክርስቲያናትና መስጊዶች ሳይቀሩ በእሳት ጋይተዋል። የቱሪስት መስህብ የሆኑ ብርቅዬ የዱር እንስሳትና እጽዋት በእሳት ቃጠሎ ለአደጋ እንዲጋለጡ ተደርገዋል። ዛሬ በመላው የአገሪቱ ክፍሎች ሰላምና መረጋጋት የለም። አማራው ከኦሮሞው፣ ኦሮሞው ከጌዲዮው፣ ከምባታው ከሃዲያው፣ ሶማሌው ከኦሮሞው፣ ሲዳማው ከወላይታው፣ ትግራዩ ከአማራው፣ ቦረናው ከገሬው ወዘተ እርስ በርሱ እንዲጋጭና ሁሉም ክልሌን ሁሉም ጎጤን እንዲል እየተደረገ ያለበት ሁኔታ ውስጥ እንገኛለን። ወያኔ ከተፈጠረበት ጊዜ አንስቶ በመላው አገሪቱ በዘራውና ኮትኩቶ ባሳደገው የጎሳ ፖለቲካ የተነሳ ሁሉም ክልሎች ከመቼውም ጊዜ በበለጠ የየራሳቸውን የክልል ሚሊሻ ወይም ልዩ ኃይል አደራጅተውና አስተጣቀው ጊዜና ሰዓትን ጠብቆ ለሚፈነዳው የጥፋት ፈንጂ ግብአት መሆናቸውን በተጨባጭ እያየን ሲሆን ከዚህ አስከፊ የጥፋት ዘመቻ ጀርባ ወያኔ መገኘቱ የሚጠበቅ ነው። ሰሚ ጠፋ እንጂ ከመታተ ፊት ይህን እኩይ የወያኔ መሰሪ ሴራና በአገርና በህዝብ ላይ ሊከተል የሚችለውን አደጋ ጥፋት መጠቆማችን ምን ያህል ለአገርና ለህዝብ አንድነትና ሉዓላዊነት ያለንን ፍቅር የሚገልጽ ለመሆኑ መጽሐፍ ገላጭ አያስፈልገንም። ለውጣ መጣን ባዮቹ የኦህዴድ ሹሞች የህዝብን ትግል በባዕዳን ትእዛዝ አደናቅፈው ዘረኝነትና ወያኔነትን ለማስቀጠል ተነስተዋል በማለት መቃወማችን የሚያስወቅስና የሚያስወግዝ ሳይሆን ዘግይቶ ለመረዳት እንደተቻለው እሰየው በርቱ የሚያሳይ ነው። በቅኝታችንና በአቋማችን ጥራት የምንመጻደቅ ሳንሆን ለቀጣዩ የትግል ምዕራፍ የበለጠ እንድንዘጋጅ የሚያበረታታን ነው። አገሪቱን ለመቀራመት ያሰፈሰፉት ጸረ አንድነት ኃይላት ኢትዮጵያ ሀገራችን አሁን ያለችበትን አጣብቂኝ ሁኔታ ወደሚመኙት ዓላማቸው ስኬት ለመለወጥ በመጓጓት ላይ መሆናቸውን በተግባር እየገለጹ ይገኛሉ። ምንጊዜም ቢሆን ይህን ስኬት ለማየት ካሁን የተሻለ ድል እንደማያገኙ በሚገባ ተረድተውታል። አጋጣሚ ሁሉ ተመቻችቶላቸዋል። ሲሾም ያልበላ ሲሻር ይቆጫል ነውና ወቅታዊ የኢትዮጵያ ሁኔታ ያስገኘላቸውን መልካም አጋጣሚ ተጠቅመው ዓላማቸውን ለማሳካት በርብርቦች ላይ ናቸው። ጽንፈኛ ብሔረተኞች በሁለንተናዊ ረገድ አብረዋል፣ ተደራጅተዋል። ህብረተሰባቸውን እነሱ በሚፈልጉት የጥፋት አቅጣጫ እንዲያተኩር አድርገውታል። የኃይል ሚዛኑ ወደ እነርሱ ጎራ እንዲያደላላቸው ሌት ተቀን በትጋት ይሰራሉ። አገራችንን ለማዳከምና ለመበተን በሚደረገው ሴራ የባዕዳኑ ምክርና ችሎታም አልተለያቸውም። ያንድነት ኃይሉን ጎራ ለማዘናጋት በትጥቅ አስፈጭተው ኔት ለማማለል ይጥራሉ። የረሳን መስሏቸው ትላንትና ወራሪዋ አቢሲኒያ ያሉ ሲያዋርዷትና ሲረግሟት የነበረችው ምድር ዛሬ ኢትዮጵያ ወይም ሞት በማለታቸው የሁሉንም ዜጋ ቀልብ የሳቡ መስሏቸዋል። በዚህ ሳቤ የዜጎችን ቀልብ መሳብ ያስደስታል እንጂ አያስከፋም። ያም ሆኖ ግን ነባቢትን ወደ ተጨባጭ ድርጊት መለወጥ ያስተማምናል፣ ያቀራርባል፣ ያስተባብራል፣ ያዋሃደ የሀገርን መሰረት ያጠናክራል። የኢትዮጵያዊነት ፖለቲካ ለዚህ ሂደት አብነት ሆኖ ያገለግላል። ጽንፈኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይጠበቅባቸዋል። የጋራ ሀገርን በጋራ ያዳኑ መከተል ለሁሉም ይጠቅማል። ይሁን እንጂ ከልብ ሳይሆን ህዝብን ለማማለል የሚካሄድ ፖለቲካ ቢከፍቱት ተልባ መሆኑን በተጨባጭ እያየነው ነው። መስከረም 2 ቀን 1967 ዓ.ም ከ44 ዓመታት በፊት ኢትዮጵያ ተቀደም ያለምንም ደም በሚል የማማለያ ቋንቋ በመጠቀም ስልጣን እንደያዙት የደርግ መኮንኖች ሁሉ የዛሬዎቹም መሪነን ባዮች በተመሳሳይ ቋንቋ የማዘናጊያ አፍዝ አደንግዝ ምታት በማስከፍከፍ ላይ ይገኛሉ። የምታት ደግሞ የሀገሩ የኢትዮጵያ ጉዳይ ባጥንቱና በደሙ ገብቶ የሚያሰፈስፈው ኢትዮጵያዊ ሁሉ በቀቢጠስፋ እንዲዘናጋ ለማድረግ ጊዜያዊ አቅም አግኝቷል። ላለፉት 28 ዓመታት ከነበረው የጨለማ ጊዜ ትንሽ የተስፋ ጭላንጭል መከሰቱን በመገንዘብና የለውጡን ሁኔታ በአስተውሎ እሳቤ እየተመለከተ መሆኑን ተረድቶ በትዕግስት እየተጠባበቀ ያለውን ኢትዮጵያ አገሬ የሚለውን ዜጋ በማዘናጋት የራሳቸውን ዓላማ ለማራመድ ተመችቷቸዋል። ዶሮን ሲያስተላልሏት በመጫኛ ጣሯት የሚለውን ብሂል የሚያውቅ ህብረተሰብ በማር ቅቤ ቀረበለትን መርዝ የማወቅ ችሎታ አለው። አነሰም በዛ ለዘጋዊ ፖለቲካ መመቻቸት ያንበሳውን ድርሻ የሚወስደው ወያኔ መሆኑ ባያጠራጥርም አክራሪ ብሔረተኞች ሁኔታውን በማጦዝ የሀገሪቱን የፖለቲካ መልክዓ ምድር ወደ ራሳቸው ፖለቲካ አድማስ ለመለወጥ በጥድፊያ ላይ ናቸው። ኢትዮጵያዊውን ዜጋ እንደ ግጦሽ ከብት በጎጥና በክልል ተሸብቦ እንዲኖር ማድረግ የዜግነት መብቱን ብቻ ሳይሆን ሰብአዊ ክብሩንና ልዕልናውን ጭምር መክፈፍ መሆኑን አክራሪ ብሔረተኞች መንገንዘብ ሳይችሉ ቀርተው ሳይሆን ፍላጎታቸውና ጥቅማቸው በዚህ መልክ የሚሟላ በመሆኑ ብቻ ነው። ተወልዶ ካደገበት ልጅ ወልዶ ከብዶ መላእክቱን ካሳለፈበት አከባቢ ወጥቶ ወደ የክልለ ሂድ እየተባለ የሚፈጸመውን አገራዊ ወንጀል ዛሬ በስልጣን ላይ ያሉት ሹሞች አለማስቆማቸው የወንጀሉ ተባባሪ መሆናቸውን በግልጽ ያሳያል። የዘረኛ ትራት እንዲዘረጋ ጠንሳሾቹና ቀዳሾቹ የነበሩት የወያኔ ባለስልጣኖች ባርከው ቀድሰው ጠምቀው አሰልጥነውና መርቀው ስላሰማሯቸው የነሱን ፈለግ ቢከተሉ የሚያስገርም አይሆንም። ለዚህ ሁሉ ምስቅልቅል መሰረትና ምንጩ ከወያኔ ድርጅታዊ ፕሮግራም መንጭቶ የጎሳዊ ህገ መንግስት እንዲሆን የተደረገው የደደቢቱ ሳጥናኤል ሰነድ እንደሆነ ያደባባይ ሚስጥር ነው። ዛሬ በአገራችን የሚታየው የፖለቲካ የምጣኔ ሀብትና የማህበራዊ ኑሮ ምስቅልቅል መሰረቱ በጎሳ ላይ የተመሰረተው ይኸው ወያኔያዊ ህገ መንግስት ለመሆኑ አያከራክርም። የኢትዮጵያ ህዝብ ምንም ቢሆን ምን ያልመከረበትን ተቀብሎ ያላጸደቀውን የአክራሪ ብሔረተኞችን ሰነድ እንኳንስ የሀገሪቱ ህገ መንግስት አድርጎ ሊቀበል ይቅርና እንደ ድር መተዳደሪያ ወረቀት እንኳን ስፍራ የሚሰጠው አይደለም። የዘረኞች ህገ መንግስት የታላቅ ህዝብና አገር ህገ መንግስት ለመሆን ብቃት የለውም። በመሆኑም እስከነግሳንግሱ ሰነዱም ሆነ ስርዓቱ መቀየርና መፍረስ ይኖርበታል። በመትኩም የህዝብን ይሁንታ ባገኘ ህገ መንግስትና ፍትሃዊ ርቱዓዊና ዲሞክራሲያዊ በሆነ ምርጫ በተመረጠ ህዝባዊ መንግስት መተካት ይገባዋል። በዜግነት በኢትዮጵያዊነት እንጂ በዘርና በቋንቋ ተከፋፍሎ የሚመሰረት መንግስታዊ ስርዓት ለሀገራችን ኢትዮጵያ እንደማይበጅ ዛሬ ሳይሆን ገና ስንፈጠር ጀምሮ ዋጋ የከፈልንበት መለያ አርማችን ነው። አሁንም የሚታየው የሀገሪቱ ነባራዊ ሁኔታ ሄያው መስክር ሆኗል። በመሆኑም ዜጎች በህብረት ተጠናክረው በቋንቋና በዘር ክፍፍል የተመሰረተ ስርዓትን ለመለወጥ ተግባራዊ እንቅስቃሴ ማድረግ ማከናወን አለባቸው። ሁሉንም ዜጋ በእኩልነት ሊያስተናግድ የሚችል አስተዳደር ለማምጣት በኢትዮጵያዊነት በመደራጀት ማንኛውንም የትግል ስልትና አካሄድ የመጠቀም መብቱን እያስከበረ ኃይሉን ለማጠናከር ጥረት ማድረግ ለይደር የሚተላለፍ ተግባር ሊሆን አይችልም። ፖለቲካ ማለት ማድረግ የሚቻለውን ማድረግ የሚያስችል ክህሎት ነው እስከተባለ ድረስ መሆን የሚገባውን ሁሉ እየፈጸሙ ታግሎ ዓላማን የማሳካት ኃላፊነት ገና ለሚመጣው ለተተኪው ትውልድ የሚተላለፍ አቄት አይደለም። ጽንፈኛ ብሔረተኞች ዛሬ ሁሉ በጃችን ሁሉ በደጃችን ብለው ደንድነዋል። የመንግስት ስልጣን የጨበጠው አካል ያሻቸውን እንዲፈጽሙ አረንጓዴ መብራት አብርቶላቸዋል። ይህ ነባራዊ ሁኔታ ደግሞ አክራሪ ዘገኞችን በአጥቂ ደረጃ ሲያሰልፋቸው በገሃድ እያየን ነው። በአንጻሩ ኢትዮጵያዊነትን ያነገቡ የፖለቲካ ኃይሎች በመከላከል ደረጃ ላይ እንዲሆኑ አስገድዷቸዋል። ለዚህም ነው ዛሬ ባገራችን ፈንቃይ ተፈናቃይ፣ አባራሪ ተባራሪ፣ ዘራፊ ተዘራፊ፣ አሳዳጅ ተሳዳጅ፣ ገዳይ ተገዳይ ሁኔታ ጎልቶ ሊታይ የበቃው። ለዚህ ዋነኛ ምክንያቱ በቋንቋ ላይ የተመሰረተው የዘር የጎጥ ፖለቲካ ጣጣ ያመጣው ውጤት መሆኑ ተደጋግሞ መሰመር ያለበት ነው። ይህ ደግሞ ለማለት የሚባል ሳይሆን በአሁኑ ወቅት በደቡብ በሰሜን በመስራቅና በምዕራብ ያገሪቱ ክፍሎች እየታየ ያለው ግጭትና የመበታተን አደጋ ዋናው ምልክት ለመሆኑ ማረጋገጫ ነው። ይህ አስከፊ ሁኔታ ከቀጠለና ቅራኔዎች በደም መፋሰስ እየተባባሱ ከሄዱ ሁሉም ወገኖች ተጎጂ ሆነው ሰላም አጥተው አገራቸው የጎጠኞች ሰለባ እንደሚሆኑ ግልጽ ነው። የቂም በቀል ጦርነቶች ግጭቶች ለሀገር መደረግ ያለበትን ቅዱስ የመተባበርና የአንድነት ተጋድሎን ያደናቅፋሉ። በዘር ከተከፋፈል ባንድ ድምጽ ተናግረን ክንዳችንን አስተባብረን ጸረ ኢትዮጵያ ተንኮልና ሴራ ለመቋቋም ለማክሸፍ ያከተናል። ዛሬ በህዝብ መሃል ያሉትን የእርስ በርስ ግጭቶች ለማስቆም መረባረብ ወሳኝ ግዳጅ ሆኖ ይገኛል። ግጭቶቹን እያስፋፉ ያሉትን ጎጠኞችና ነዚሁኑ ጎጠኞች አቅፈውና ደግፈው የሚገኙትን ሹሞች ወግዱ ማለትና ህዝባዊ ተቃውሞን በተደራጀና በተጠናከረ መንገድ የማሰማት ታሪካዊ ኃላፊነት የወደቀው በዛሬው ትውልድ ትከሻ ላይ ነው። የኢትዮጵያ ህዝብ ትናንት የታገለው ዛሬም ያልተቋረጠ መስዋዕትነትን በመክፈል የሚታገለው የወያኔን ዘረኛ አገዛዝ አስወግዶ በዲሞክራሲያዊ ስርዓት ለመተካት እንጂ የተለመደውን ያንኑ ለ28 ዓመት የገማና የገለማ ዘረኛና አፋይ ጨቋኝ ስርዓት አድሶ ወያኔን በኦህዴድ ተክቶ ለማስቀጠል አይደለም። ያፋ ለዚህ ነበር እንደ አንድ ኢትዮጵያዊ የፖለቲካ ድርጅት ገና ከተዋቱ ከኢትዮጵያ ጀርባ የተሸረበውን አገር የማፍረስ ሴራና ከሴራው ጀርባ በአገራችን ላይ እነማን እየደሎቱ እንደሆነ ባለማቋረጥ የአገር አድን የጥሪ ደወሉን ሲያሰማ የነበረው። ለዚህም ነው ያፋ የሀገሪቱን አንድነት ጠብቆ የዜጎቿን መብት አስከብሮ የሀገሪቱን ኢኮኖሚያዊ ማህበራዊና ፖለቲካዊ ህመም ለመፈወስ መውጫ መንገዱ የሽግግር ሂደት መጀመር ነው ሲል ከማንም በፊት በድርጅቱ ልሳን በዲሞክራሲያ አቋሙን ይፋ ያደረገው ለተግባራዊነቱም ለዜጎች ሁሉ የትብብር ጥሪውን ያቀረበው። ለመሰረታዊ ለውጥ እንታገል፣ የህዝብ የስልጣን ባለቤትነት ይረጋገጥ፣ የኢትዮጵያ ህዝብ አሸጋጋሪ ሹምም ሆነ ሞግዚት አያስፈልገውም ሲል በአደባባይ ተቃውሞውን ያሰማው። ለዚህም ነው እውነቱን ተናግረን ክብራችንን ጠብቀን ከመሸበት እናድራለን ስንል ወያኔ የማይታመን ጎጠኛ ድርጅት ነው፣ አቋሙን ሸፋፍኖ የሚያደናግር፣ ቆዳውን እንደ እስስት የሚቀያየር፣ ቃሉ ከተግባሩ የማይገናኝ፣ መወገድ ያለበት ጸረ አንድነትና ጸረ ህዝብ ድርጅት ስለሆነ አመረን እንታገለው ማለታችን። እስከዛሬም የወሰዳቸው እርምጃዎቹ ታሪካዊቷን ኢትዮጵያ እያጠፋት ሳይወድ በግዱ ስለ ህላዌዋ፣ ስለ አንድነቷ፣ ስለ ጥንታዊ ታሪኳ የሚቀባጥርበት ሁኔታ ይታያል። የዘመነ መሳፍንት ወዲህ ለመጀመሪያ ጊዜ ያገራችንን ህልውናና አንድነት ከፍተኛ ደጋ ላይ ከመጣሉን በላይ በግብር ያፈረሰና ሀገሪቷም የምትበታተንበትን ሁኔታ ያመቻቸ ኢትዮጵያዊ ነኝ የሚል ቡድን ካለ ወያኔ ኢህአዴግ ነው። ዛሬም በተጨባጭ የሚታየው ይህ ነው ማለታችን ነው። የወያኔ በላይነት በወዴት ተቀየረ እንጂ የተለወጠ ነገር የለም። ላለፈው አይጸጸቱም ለሚመጣው አይበለጡም ነውና ካሳለፍነው ተመክሮ አንዳች ትምህርት በመቅሰም አገራችን ከገባችበት ቀውስ ድና ብቅ የምትልበትን መንገድ መሻት የአገር ወዳድ ዜጎች ግዴታ ነው። አገር በማዳን ሽፋን ከአዲሱ ሹም ከወያኔው ኦህዴድ ጋር በደፈናው ለማበርና ለመተካከፍ ዳግም ለመጎንበስ የሚፈልጉ ምርጫቸውን ለራሳቸው ትተን አገር ወዳድ ክፍሎች በበኩላችን ህብረታችንን እውን በማድረግ ለዘላቂ መፍትሄ ቅድሚያ በመስጠት ኢትዮጵያን ከጽንፈኞች ለማዳን መረባረብ ይኖርብናል። አመት አልፎ አመት ሲተካ ገዢዎች ህዝብን ያስመረሩና ያቆመዘዙ የፖለቲካ ቧልቶችን እያደሱና በአዲስ ቃላት እያጀቡ እንደገና ህዝብን ሊያሞኙና ድጋፍ ሊያገኙ ሲጥሩ ለዚህም ተባባሪና አጃቢ ሳንሆን እውነቱን በማስረዳት ማንነታቸውን ማጋለጥ መሰረት ማሳጣት ከኛ የሚጠበቅ ነው። ወያኔንም ሆነ ተረጣፊዎቹን የማናውቃቸው ስላልሆኑ እስቲ ፈትነን እንያቸው የምንለው አይደለም። ወያኔ ሲመሰረትም ሆነ ጫካ በነበረበት ወቅት እንዲሁም በባዳን ኃይሎች ትብብርና ገዛ ስልጣን ከተቆጣጠረ በኋላ ከወያኔነቱ ሳይዛነፍ በጸረ ህዝብነትና በጸረ ኢትዮጵያዊነት መጽናቱን የደም ዋጋ ከፍለን አረጋግጠናል። ዛሬም ከሹሞቹ ስልጣን ገበታ ቀርበን ከዋናው ማልድም ሆነ ከፍርፋሪው ለመቀራመት አንዳዳም። የህዝባችን መብትና የስልጣን ምንጭነትና ባለቤትነት ተረጋግጦ የህዝብ እኩልነት እውን ሆኖ ኢትዮጵያም ተከብራ ለዜጎቿ አኩሪ መጠሪያ ሆና የምትገኝበትን ሁኔታ ለማምጣት ነው ስንታገል የነበረው። ዛሬም ትግላችን እየቀጠለ ያለው ይህንኑ እውን ለማድረግ ነው። ትላንት ፋሽስቱን አገዛዝ ግንባራችን ሳይታጠፍ ስንታገል ቆይተን ዛሬ ህዝብና አገር ተዋርደው ኢትዮጵያ ከፍ ያደጋ ተጋርጦባት የወያኔን ጎጠኛ ህገ መንግስት አቅፎና ደግፎ ቀጣይና አስፈጻሚ የሆነ ቡድን በስልጣን ተሰይሞ ባለበት ሁኔታ ትግላችን ተጠናክሮና ጎልብቶ ይቀጥላል እንጂ ከቶም የሚቆም አይሆንም። አገራችንን ከነጠቁን ዘረኞችና አስመሳይ ወያኔዎች ታግለን ማስመለስ አለብን። ይህ ነው ዋናውና መረሳት የሌለበት የዜግነት ግዴታችን። ህዝብ በእኩልነት ያገሩና የመፍቱ ባለቤት ሲሆን የህዝባችን ሉዓላዊነቱም ሲረጋገጥ ያኔና ያኔ ብቻ ነው የዜግነት ግዴታችንን ተወጣን ማለት የምንችለው። አንድነት ኃይል ነው። ኢትዮጵያን ከጽንፈኞች እንታደግ።
ለመድብለ ፓርቲ ቀድሞ የታገለ በቃይ ተፋላሚ ታጎኝ ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን